ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተድኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 4 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በቅርቡ ጎጃምና ጎንደርን ጎብኝቶ የተመለሰ አንድ ጋዜጠኛ አይሪሽ ታይምስ በተባለው ጋዜጣ ላይ የተለያዩ የህብረተሰብ ክፍል አባላትን አነጋግሮ ህዝቡ ያለውን ምሬትና ቅሬታ ባሰፈረው ዘገባ ገልጿል። በሰባት ዓመታት ያህል በወታደርነት ሲያገለግል የነበር አንድ ጎልማሳ አነጋግሮ ወጣቱ በአሁኑ ወቅት የተሰናበተ መሆኑንና ቀድሞውንም ወደ ወታደርነት የገባው ህዝብን ለማገልገል እንደነበርና የራስን ህዝብ መግደል የሽብር ወንጀል መሆኑን የገለጸለት መሆኑን ዘግቧል። ያነጋገራቸው ዜጎች የዲሞክራሲ ስርዓትን ለማስፈን ጊዜ የሚወስድ ቢሆንም 25 ዓመት ሙሉ በአንድ አምባገነን አገዛዝ ስር መሰቃየት እርግማን መሆኑንና ሁኔታው እንዲለወጥ ጸሎት እንደሚያደርጉ የነገሩትን መሆኑን አስፍሯል። ጋዜጠኛው በማጠቃለያው አገዛዙ ሰላም አሰፈንኩ የሚለው በሺ የሚቆጠሩትን በማሰር በምርመራ በማሰቃየትና በመግደል መሆኑን ጠቅሶ በህዝብ ላይ የሚታየው ብሶትና ምሬት ግን ዘላቂ ሰላም እንዳልተገኘ የሚያሳይ ብቻ ሳይሆን በአንዳንድ ቦታዎች ላይ የሚታዩት የትጥቅ እንቅስቃሴዎች ምንጭ መሆኑን አብራርቷል። በሳውዲ አረቢያ ያለ ፍቃድ የሚኖሩ ኢትዮጵያውያን ቁጥር ግምቱ ከ200,000 ወደ 400,000 ያደገ ሲሆን እስካሁን የተመለሱት 23,000 ብቻ መሆናቸውን የወያኔ አገዛዝ ባለስልጣኖች ገልጸዋል። ይዟቸው በሚመጡት እቃዎች ላይ የሳውዲ ሞኔ የወያኔ አገዛዝ ቀረጥ እንደማያስከፍላቸው በመግለጽ እንዲመለሱ በርካታ ውትወታና ጉትጎታ የተደረገ ቢሆንም እስካሁን የተመለሱት ቁጥር እንደተጠቀሰው አነስተኛ ብቻ መሆኑ ታውቋል። በሳውዲ መንግስት በኩል የተሰጠው የጊዜ ገደብ ካለፈ ስደተኞቹ ለእስርና ከ4000 እስከ 13500 ዶላር ቅጣት እንደሚከፍሉ ታውቋል። በኢትዮጵያ ብቻ የሚገኘው ቀይ ቀበሮ እየጠፋ መሆኑ ሲነገር የቆየ ሲሆን ቁጥሩን ለመጨመር ከፍተኛ ጥረት እየተደረገ መሆኑ ተነግሯል። በቁጥር 500 ብቻ የሆኑትና በባሌ፣ ባርሲ፣ በሰሜን ተራራ፣ በወሎ ብቻ የሚገኙት እነዚህ ቀበሮች ቁጥራቸው እንዲጨምር ቦርን ፍሪ በተባለው ዓለም አቀፍ የዱር አራዊት ድርጅት የሚረዳው የኢትዮጵያ ቀበሮ ጥበቃ ድርጅት የሚባል ተቋም ከፍተኛ ጥረት እያደረገ መሆኑ ታውቋል። ተቋሙ በአካባቢው የሚገኙትን ነዋሪዎች በማስተማር በሽታዎች በመቆጣጠር ቁጥራቸውን ለመጨመር ከፍተኛ ጥረት እያደረገ ነው ተብሏል። ከአሰብ ከተማ የተነሱ የዩናይትድ አረብ ኤሚሬት የጦር አውሮፕላኖች በኤርትራ ውስጥ በሚንቀሳቀሰውና የቀይ ባህር አፋር ዲሞክራቲክ ድርጅት በሚል ስም ጸረ ሻቢያ ሆኖ በሚንቀሳቀሰው ድርጅት ላይ ጥቃት የፈጸሙ መሆኑን የድርጅቱ ቃል አቀባይ ለዜና ምንጮች ገልጸዋል። ቡድኑ በሰጠው መግለጫ አውሮፕላኖቹ ባካሄዱት ጥቃት አንድ ሰው የተገደለ ሲሆን ሌሎች 7 ሰዎች የቆሰሉ መሆናቸውን ጠቁሞ የአውሮፕላኑ ጥቃት በተደጋጋሚ የተደረገ መሆኑን አስረድቷል። የተባበሩት አረብ ኤሚሬት የአሰብን ወደብ 500 ሚሊዮን ዶላር በመክፈል የተከራየ መሆኑ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ወደ ቋጭ ያደጉ በታገሩ በጡ የጓደኛ የጎረቤቱ የእናት የአባት የዘመድ ግን አይረሳም ናፍቆት ትዝታ እስከ መቃብር እስከ መቃብር ልጆች ይጫወቱ ውሃ እየተራጩ በለም ለመመክ ከብቶች ሲፈነጩ በተዋበው ጫካ አባት ከፋጩ ህይወት አዲስ ነበር የደስታ ምንጭ። ሰላም ጤና ይስጥልኝ እንደምን ናችሁ ዘመድ ወዳጅ ጓዶቼ ናፈኳችሁ ይዘቤ በበሌ ወዳጅ አገር ትዝታ አይረሳም ጊዜም ባዘን በደስታ ራጓዴ ትምህርት ቤት ጥሩ መምህር የውቀት ባለቤት ማበልጸኛው መልካም ጎረቤት ያስጨንቃል በትዝታ በናፍቆት ስሜት በናፍቆት ስሜት የሀገር ትዝታ የናት ያፈት ፍቅር የህብረተሰብ ልማድ ያገር ባህል ክብር የህግ የወንድሞች የወዳጅ ዘመዱ አይጣለው ናፍቆቱ ርቀው ሲሄዱ
የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች እንደምን ከርማችኋል? በህዝብ አመጽ የተነሳ ወያኔ መዳከሙ የሚካድ አይደለም። ለወያኔ ጭንቀት ያስቸኳይ ጊዜ አዋጅ ራሱ በቂ መስከረ ነው። ወያኔ አልሞት ባይ ተጋዳይ ነውና የህዝብን አንድነት ለመሸርሸርና አቅጣጫንም ለማስቀየር የማይጠረው የማይሞክረው ነገር የለም። ወያኔ እርስ በርሱ ተከፋፍሎ ሊባላ ነው የሚለው አንዱ ምሳሌ ነው። በርግጥም በወያኔዎች መሃል ችግሮች አሉ። ቀውስ ሲመጣ ንትርኩ መባባሱ የሚገመት ነው። ሆኖም በትግራይ የበላይነትና በዋናው የወያኔ ግብ ላይ ልዩነት የላቸውም። ይተባበራሉ። ተከፋፈሉ የሚለው ወሬ ተጋኖ ሲቀርብ ትግሉን ተውና ራሳቸው በራሳቸው ይወድቃሉ የሚል ድምዳሜን ለመጠቆም ነው። ይህን እንንቀባቸው ትግላችንንም እንቀጥል ሲሉ አህመድ ሰይድ ከኦምዱርማን ሱዳን ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆችና የሬዲዮ ፕሮግራሙ አድማጮች በሙሉ እንደምን ከርማችኋል? ግንቦት 20 የኢትዮጵያውያንና የሀገራችን መርገም ሲሆነው 26ኛው ዓመት ሊደርስ ይኸው በኔ ስሌት ይህችን ደብዳቤ ስጽፍላችሁ አንድ ወር ብቻ ቀረው። ቅድመ 1983 ዓመተ ምህረት ወያኔ የትግራይ ህዝብ ነጻ አውጪ ብሎ ማወጁን በተለያዩ መቀስቀሻ ነጥቦች ከፍተኛ የማስመሰል ስራዎችን ሰርቷል። በመላው የትግራይ ህዝብ ዘንድ በተለይም ከ1970ዎቹ ዓመተ ምህረት ጀምሮ ድጋፍ አግኝቷል። የትግራይ ህዝብ ድጋፍ ከአንዳንድ የተሳሳተ መረጃ ያላቸው ወገኖች ወያኔንና የትግራይ ህዝብን በአንድ ገበታ የተቋደሱ አድርገው ይገምቷቸዋል። ትልቅ ስህተት ነው። ቅድመ 1983 ዓመተ ምህረት ከትግራይ ውጪ ወታደራዊ ደርግ በወጣቶች ላይ የነጻ ወታደራዊ አገልግሎት አዋጅ ሲያወጅ በትግራይ ምድርም የትግራይ ወጣቶች በግዳጅ ወያኔን እንዲያገለግሉ ይገደዱ እንደነበር ስንቶች ያውቁ ይሆን? የወያኔ የባህል ጋንታ በየመንደሩ እየዞሩ ወጣቶችን አባል እንዲሆኑ ሲጠይቁ አሉታዊ መልስ ከሰጡ ቀሚስ ይልበስ የሚል ስድብና ጾታዊ ተጽዕኖ ሲደረግ አልነበረምን? የወያኔ አባል መሆን አልፈልግም ለሚል የትግራይ ወንድ ወጣት ቀሚስ ይልበስ የወያኔ መቀስቀሻ የቱን ያህል በሴቶች ላይ ያለውንና የነበረውን ንቀትስ አያመለክትምን? በርካታ ወላጆች እኮ ለወያኔ ልጆቻችንን አንሰጥም ይሉ የነበሩ እስራት ይደርስባቸው ነበር። ጠንከር ከረር ያለ ተቃውሞንም ያሰሙ እስከ ግድያ የሚደርስ እርምጃም ተወስዶባቸው ነበር እኮ። የትግራይ ህዝብ ከወያኔ ተጽዕኖ ነጻ እንዲሆን መጠበቅ ከጥቃት መከላከል የነበረበት ወታደራዊው ደርግ ክፍለ ሀገሩን ጥሎ ሲወጣ ህዝቡ ከወያኔ ጎን እንደሚቆም እኮ ወቅቱ ግድ ይለው ነበር። ስለዚህ ቅድመ 1983 ዓመተ ምህረትም ሆነ ድህረ 1983 ዓመተ ምህረት ወያኔ በትግራይ ህዝብ በሙሉ ይወደዳል፣ ይደገፋል ወይም ሙሉ በሙሉ ይጠላል የሚል ድምዳሜ ስህተት ነው። ዛሬም ይህ እውነታ አልተለወጠም። ወያኔ አምርረው የሚጠሉት እንዳሉ ሁሉ የሚወዱትም አሉ። እርግጥ ነው ዛሬ ከአፍቃሪ ወያኔዎች ይልቅ የወያኔ ጠላቶች በትግራይ ምድር እየበረከቱና በቁጥር እየጨመሩ መምጣታቸው የሚካድ አይደለም። በአዲስ አበባ እንኳን የካፍቃሪ ወያኔነት ይልቅ ተቃዋሚ የሆኑ የትግራይ ተወላጆች ቁጥር እየጨመረ መምጣቱን መመልከት ይቻላል። እንግዲህ የኢትዮጵያ በወያኔ መበታተንና መከፋፈል ጉዳቱ ለሁሉም ኢትዮጵያዊ ነው። በዘር፣ በጎሳ፣ በሃይማኖት በቋንቋ ወዘተ መከፋፈሏም ቢሆን እንኳንስ ኢትዮጵያውያንን ወያኔዎችን እራሱ ማቃጠሉና መፍጀቱ የማይቀረው ነት ነው። ለትግራይ ህዝብም ሆነ ለሌላው ኢትዮጵያዊ ሁሉ የህልውናው መሰረት መበታተንና መከፋፈል ሳይሆን መፋቀር፣ መተባበርና ወያኔን በጋራ መታገል መሆኑን ለትግራይ ህዝብ የማሳወቅ የማስተማርና የትግራይን ህዝብ ከታሰረበት የወያኔ የጭቆና ሰንሰለት እንዲላቀቅ የትግራይ ምሁራን ትልቁን ኃላፊነት መቀበል አለባቸው። ግንቦት 20 ለኢትዮጵያውያን የነጻነት ቀን ሳይሆን የባርነት ቀን ነው ብለው የትግራይ ምሁራን ራሳቸውን መለወጥ ከቻሉ በህዝብ ውስጥ ብዙ ለውጦች መነሳሳት ሊመጣ እንደሚችል የማይካድ እውነት ነው። የምሁራንን ዝምታ የሚለቁመው የጥቅም ተገዢ መሆን ገዢ ሐሳብ መሆኑ እንዳለ ሆኖ ሌሎች በርካታ ምክንያቶችም ይኖራሉ። አንድ የትግራይ ተወላጅ ጸረ ወያኔ ከሆነ ከሃዲ የሚል ታፔላ በወያኔ እንደሚለጠፍለትም በዚህ በአዲስ አበባም እየተመለከትነው ነው። ይህንን የመጨቆኛ ገመድ መበጠስ በቅድሚያ የሚችለው የተማረ የሚባለው የህብረተሰብ ክፍል እንደሆነ የተለያዩ ሀገራት ተሞክሮ ይነግረናል። ግንቦት 20 የባርነት ቀን ነው ብሎ መናገር ቢከብድ ለግንቦት 20 በዓል አከባበር ላይ ላለመገኘት መወሰን፣ ቤተሰብን ማሳመን፣ ዘመድ አዝማድን እንዲሁም ከጓደኞቻቸው ጋር ግንቦት 20 በዓላችን እያልን በየአዳራሾቹ መሰባሰብና መገኘት በቃ ማለት አብይ ስራ ቢያደርጉት ለውጥ ያመጣሉ የሚል እምነት አለኝ። ወያኔን በመታገል በወያኔ ይደርስብናል በሚል ከሚደርስ ዝምታ ይልቅ ለህዝባዊ ትግል የራስን አስተዋጽኦ ካለማድረግ መቆጠብ እንደኔ ዘርፈ ብዙ በሆነ መልኩ ጉዳቱ ያመዝናል። ስለዚህ ጸረ ወያኔ የሆነውን ትግል ለመደገፍ ለመቀላቀል የመጀመሪያው ከሚባሉ ለመመደብ ይህችን ደብዳቤ ልኬያለሁ። በግንቦት 20 የወያኔ በዓል ላይ ላለመገኘት ወስኛለሁ። ሌሎቻችሁም ግንቦት 20 የነጻነት ሳይሆን የባርነት ገመድ እውን የሆነበት ቀን ስለሆነ በበዓሉ ላለመገኘት ከዛሬ ውሳኔያችሁን አሳውቁ። በህወሓት በዓል ላይ ላለመገኘት ወስኑ። ተክለ ሃይማኖት ተስፋ እግዚእ ነኝ ከአዲስ አበባ።
ሰላም ጤና ይስጥልኝ የፍኖት አዘጋጆች እንዴት ከረማችሁ? እስኪ የታዘብኩት ላካፍላችሁ። የሀገራችን የህዝብ ቁጥር ጭማሪና የኢኮኖሚ እድገታችን ተመጣጣኝ አለመሆን ከብልሹ ስርዓቱ ጋር ሲደመር እያደረሰ ያለው ችግር በቀላል የሚታይ አይደለም። በተለያዩ ምክንያቶች ለስራ ጉዳይ ወደ ተለያዩ የሀገሪቱ ክፍሎች እንቀሳቀሳለሁ። በሐረር፣ በጅማ፣ ኤሊባቡር፣ አሩሲ፣ ጎጃም፣ ጎንደር፣ ሸዋ ወዘተ በስፋት እንቀሳቀሳለሁ። በሁሉም የሀገሪቱ አካባቢዎች የቤተሰብ ቅድ አተገባበርን እውን ለማድረግ በየአካባቢው ያሉ የጤና ተቋማትና የኤክስቴንሽን ሰራተኞች በስፋት ትምህርት ይሰጣሉ። እንዲያውም በተወሰኑ የአማራና የኦሮሞ ተወላጆች በሚገዙበት አካባቢ እስከ ማምከን የደረሰ እርምጃ በወያኔዎች እንደሚፈጸም መረጃው አለ። ዘንድሮ ወደ ትግራይ ክልል በተወሰኑ ቀናት አቅርቼ ነበር። ጊዜው አጭር ቢሆንም በሁሉም የትግራይ ዞኖች በመንቀሳቀስ ችያለሁ። በሁሉም አካባቢዎች ስለቤተሰብ ምጣኔ አጠቃቀም ከገጠርና ከተማ ነዋሪዎች ጋር ሰፊ ውይይትን አድርጌያለሁ። በዚህ በሁሉም የትግራይ አካባቢዎች የቤተሰብ ምጣኔና የወሊድ ቁጥር ላይ የሚሰጥ ትምህርት የለም። የጤና ተቋማትም በዚህ ላይ አትኩሮት እንዲሰጡ አይነገራቸውም። በዚህ የትግራይ የወሊድ መጠን ብሔራዊ የወሊድ መጠን እጅግ የጨመረ መሆኑን መረዳት ማረጋገጥ ችያለሁ። የሀገሪቱ አመታዊ የወሊድ መጠን 2.6% ሲሆን የትግራይ ክልል የወሊድ መጠን ዛሬ ወደ 2.8% ማደጉን መረዳት ችያለሁ። ይህንን እውነታ ወደ ትግራይ አቅምቼ ከተረዳው በኋላ በመኖሪያ ሰፈር ያሉ የትግራይ ተወላጅ የሆኑ የቤተሰብ መጠን በህሊናዬ አመጣኋቸው። ወይዘሮ ለምለም ባለቤታቸው የህክምና ዶክተር የልጆች ብዛት 7፣ ወይዘሮ ስምረት ባላቸው እሳቸውም ነጋዴ የልጆች ብዛት 6፣ ወይዘሮ አልጋነሽ እሳቸውም ባለቤታቸው የመከላከያ አባሎች የልጆቻቸው ብዛት 5 መሆኑ በህሊናዬ መጣ። በተለምዶ አጠራር ሲግናል ተብሎ በሚጠራው የመከላከያ ጦር አባላት መኖሪያ ካምፕስት የሚታዩ የህፃናት ብዛትም ከአምሮ የመጣና በትግራይ ምድር ሲንቀሳቀስ አብረውኝ ለተመደቡ የክልሉ ተወላጆች በትግራይ ለምን የቤተሰብ ምጣኔ ህዝብ እንደማይጠቀም ጠየቋቸው። በትግሉ ወቅት የተዛባውን የህዝብ ቁጥር ለመተካት ነው የሚል ምላሽ ሰጡኝ። ከሽሬ እስከ መቀሌ ባሉት ትልልቅና ትንንሽ ከተሞች እንዲሁም የገጠሩ አካባቢዎች ሁሉ በህዝብ ብዛት እየተጨናነቁ መመልከት ከባድ አይሆንም፣ በግልጽ የሚታይ ነውና። በአማራው፣ በኦሮሞው፣ በወላይታው ወይም በጉራጌ ወዘተ ውስጥ የወሊድ ቁጥጥር እቅድ ጥብቅ ክትትልና ቁጥጥር እየተደረገበት በትግራይ ፍጹም የማይታሰብ የመሆኑ ጉዳይ ፖለቲካዊ ግብ እንዳለው ከድምዳሜ መድረስ ከባድ አይሆንም። የትግራይ ህዝብ በዚህ እድገቱ የሚቀጥል ከሆነ ራሱን እጥፍ የማድረጊያ ጊዜ አጭር ይሆናል። ወያኔ በዚህ ስሌት መሰረት በ21 ዓመታት ውስጥ የትግራይ ህዝብ ቀድሞ ከነበረው የ3 ሚሊዮን ህዝብ እጥፍ ያደርጋል ማለት ነው። የትግራይ ህዝብ የቤተሰብ ምጣኔ እንዳይጠቀም ሌላው ህዝብ ላይ እስከማምከን የደረሰ እርምጃ በእናቶች ላይ የሚወሰድበት ምክንያት ትርጓሜው ፖለቲካዊና ዘረኝነት ሆኖ ይታያል። ወያኔ እስከ 100 ዓመት እገዛለሁ ብሎ ያቀደ ስለሆነ የትግራይ ህዝብ በ2.8% ዓመታዊ እድገት የሚቀጥል ከሆነ አማራውንም ኦሮሞውንም መብለጥ የሚችልበት ጊዜ መጠን ረጅም አይሆንም። ቁጥራቸው እጅግ በርካታ የሆኑ የትግራይ ወጣቶች ወደ አዲስ አበባ እንዲፈርሱ የሚደረግበት ዋነኛ ምክንያት ለሁለት ፖለቲካዊ ምክንያቶች መሆኑንም በስፋት ይነገራል። የመጀመሪያው በፈጣን የትግራይ ህዝብ እድገት መሬት ቁና የሆነች መምጣቷ እንደ መፍትሄ የተወሰደ ወጣቱን ክፍል ወደ አዲስ አበባ ማስፈር መሆኑ ስለታመነበት ነው። በረጅም ጊዜ የወያኔ እቅድ ደግሞ በአዲስ አበባ የትግራይ ተወላጆችን ቁጥር በመጨመር የደረሰበት ያለውን ፖለቲካዊና ማህበራዊ ጫናን ለመቋቋም መሆኑም በስፋት ይነገራል። እውነትነቱንም የሚያረጋግጡ በርካታ የወያኔ ተግባራት በተጨባጭ ይታያሉ ሲሉ መልእክታቸውን ከአየር ጤና አዲስ አበባ ያደረሱን ቸሩ አስፋው ናቸው።
ተከታዩን ደብዳቤ ላኩልን አየለ ደምሰው ከጃልሜዳ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና ለፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን አቀርባለሁ። አንዳንድ ጊዜ ፈገግ የሚያደርግ ከተገኘ መዝናናት ለሰው ልጅ በጣም ተፈላጊ ከሆኑ ነገሮች ውስጥ አንዱ ነው። ታዲያ ፈገግ ቢያደርጋችሁ ብዬ እቺን ቀልድ መሳይ እውነታ ላኩላችሁ። በ1992 ዓ.ም በአዲስ አበባ ከተማ ለሚገኙ መምህራን በወያኔ ሚኒስትሮች የተመራ የ15 ቀን ሴሚናር መሰል ማደንቆሪያ ስብሰባ ተካሂዶ ነበር። ይህ ሴሚናርና ስብሰባ ወያኔ መስሚያ ጆሮ መመልከቻ አይንና ማገናዘቢያ ህሊና ቢኖረው ኖሮ ትልቅ ትምህርት ተሰጥቶት ነበር። መምህሩ ከአለምንም ፍራቻ ሐሳቡን ጥያቄውን አመለካከቱን ሁሉ ለወያኔ በግልጽ አሳውቆ ነበር። ከሙያ ትምህርት ውድቀት እስከ አገር ማፍረስና ህዝብ መበተን ያሉ እና የነበሩ የወያኔ ተግባሮችን ሁሉ አሳውቆ ነበር። ወያኔ ግን ጆሮ አልባና ህሊና አልባ በመሆኑ የስብሰባው ውጤት ዜሮ ነበር። በዚህ ዓመት በዳግማዊ ምኒልክ ትምህርት ቤት አዳራሽ ከተሳተፉ መምህራን መካከል ለወያኔ ይጠቅመዋል ወያኔንም ይገልጸዋል በሚል አንድ ቀልድ መሳይ ቁም ነገር በስብሰባው ተሳታፊ ተነግሮ ነበር። ላካፍላችሁ። የቀልድ መሰል ቁም ነገር ተናጋሪው መምህር ሲናገሩ አንድ መነኩሴ ነበረች። እማሆይ አይት የትውልድ ቦታዋና እድገቷ ከአዲስ አበባ ቄራ አካባቢ ነበር። እማሆይ አይት ከውልደት እስከ እርጅና ዘመኗ ውሸታም ጉረኛና ጋዲ ነበረች። እማሆያይቲት የኑሮ ደረጃዋ እየተቀየረ ስለመጣ በስተመጨረሻ የመኖሪያ ቦታዋን ከቦሌ ወሎ ሰፈር አደረገች። በርካታ ጊዜያትንም በወሎ ሰፈር አሳለፈች። የመሞቻ ጊዜዋ እየተቃረበ ሲመጣ ወዳጅ ዘመዶቿን ከሁሉ ክፍለ ሀገሮች ሰብስባ ጠራች። የስብሰባ ቦታውም ለሁሉም አመች እንዲሆን 4 ኪሎን መረጠች። በጥሪው መሰረት ከሁሉም ክፍለ ከተሞች የተጠሩ አይቶች በስብሰባው ላይ ተገኝተዋል። ሁሉም ልጆቿና የልጅ ልጆቿ ሁሉ ተጠርተዋል። እማሆይ አይቴት እየተደገፈች ወደ ተዘጋጀላት መድረክ ወጣች። የአዳራሹን ማይክሮፎን ተቀበለች። ጥሪዬን አክብራችሁ ለስብሰባ በመገኘታችሁ አመሰግናለሁ አለች። ዛሬ የጠራኋችሁ እድሜ እየገፋ እንደመምጣቱ መጠን ለልጆቼና የልጅ ልጆቼ ኑዛዜን እንድታዳምጡኝ ነው አለች። ተሰብሳቢ በሙሉ ኑዛዜውን ለመስማት ጸጥ አለ። እማሆይ አይት ቀጠለች። ጀግና ነኝ፣ የዲሞክራሲ ታጋይ ዝነኛ ነኝ። በዚህም የቀብር ስነ ስርዓቴንና የቀብር ቦታዬ መሆን ያለበትን ዛሬ በኑዛዜ መልክ አፈሳለሁ አለች። የቀብር ቦታ ደብረ ሊባኖስ እንዲሆን ወስኛለሁ። ስለዚህ ልጆቼና የልጅ ልጆቼ ይህንን ተግባራዊ እንዲያደርጉ ተናዝዣለሁ። ይህን ያላስፈጸመ ኑዛዜን የሻረ አሸባሪ ነው፣ ጸረ ሰላም ነው፣ ትምክህተኛና ጠባብ የሚል እርግማኗን አፈሰሰች። በአዳራሹ የነበሩ አይጦች፣ ተጋባዦቹም፣ ልጆቿም፣ የልጅ ልጆቿም ተደናገጡ። ምንም አይነት ተቃውሞም ድጋፍም ሳይሰጥ ስብሰባው ተጠናቀቀ። የማሆይ አይጢት ልጆችና የልጅ ልጆች በማግስቱ ለብቻቸው ለመሰብሰብ ቀጠሮ ይዘው ተለያዩ። በማግስቱ በቀጠሮ ቦታ ተገናኝተው ውይይታቸውን ቀጠሉና ከውይይቱ በኋላ በቀጥታ ወደ እናታቸው እማሆይ አይጢት ዘንድ ደረሱ። አሳባቸውንና ጥያቄያቸውን እንዲናገሩ የወከሉት በእድሜ አንጋፋ የሆነው መልእክቱን መናገር ጀመረ። እናታችንማ ወይ አንቺን ለመቅበር አስከሬን ተሸክመን ደብረ ሊባኖስ ድረስ እንዴት እንደምንሄድ ቸገረን። በአውቶቡሱ ቀዳዳዎች ወንበሮች ስር እንዳንደበቅ ጠላቶቻችን ሰዎች ካገኙን ይጨርሱናል። በእግራችን እንዳንሄድም ጠላታችን ድመት ካገኘን ይበላናል። ደኖችን እየመረጥን ከዛፍ ዛፍ እየዘለን እንዳንሄድ እባብና እኛን በሊታ የሆኑ ወፎች ይለቅሙናል። ታዲያ ይህንን ሁሉ ማድረግ የማይቻል ነገር እንዴት ትፈርጅብናለሽ? አሏት። እማሆይቲትም ከትበላ ስቃ የተባለ ነገር ሁሉ ተደርጓል፣ የተባለ ነገር ሁሉ ይደረጋል ያላችሁ ማን ነው? ሁሉንም የተናገርኩት በጠላቶቼ ላይ ለመጎረር ነው፣ ውሸት ነው አለቻቸው። ታዲያ ወያኔም እንደማሆይቲት ውሸት ክህደት የተወለደበት ያደገበትና ያረጀበት ነው። ወያኔ ጃጅቶ በሞት አፋፍ ላይ ያለ ከአዲስ አበባ ሳተላይት ላመጥቅ ነው፣ ከመቀሌ ዩኒቨርሲቲ በመለስ ስም የተሰየመች መንኮራኩር ላመጥቅ ነው፣ የኒውክሌር ኃይል ለሰላማዊ ግልጋሎት ማምረት ሊጀምር ነው እያለ ውሸትን እየቀደደልን ነው። በሌላ በኩል ህዝብ በረሃብ እየተገረፈ ነው። አዎ ፋሽስታዊው ደርግ በሞት ዋዜማው ላይ ሆኖ በርካታ ዩራኒየም ወደ አገር አስገብቶ ነበር። በውድቀቱ ወቅት ያደረሱት ጉዳትም የሚዘነጋ አይደለም ሲሉ አየለ ደምሰው ከጃል ሜዳ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች በሙሉ በእያላችሁበት ሰላምታ ይድረሳችሁላለሁ። ኢትዮጵያ ሀገራችንን ከግማሽ ምዕተ ዓመት በላይ በመከራ አረንቋ እንድትዘፍቅ ካደረጓት አንኳር ምክንያቶች ውስጥ ብልሹና የነውር ተግባራት የተጸናወታቸው አገዛዞች መፈራረቅ መሆኑ አለማይባል እውነት ነው። ስለ ነውር ተግባራት በመጽሐፍ ቅዱስ ላይ እንዲህ ይላል፣ በእግዚአብሔርና በሰው ልጅ ዘንድ ሁሉ ኖር የሌለበት ህሊና ይኖረኝ ዘንድ እተጋለሁ ይላል። ስርቆሽ፣ ዝርፊያ፣ ግድያ፣ ምዝበራ፣ ውሸት፣ ድብደባ፣ ዘረኝነት ወዘተ ሁሉ የነውር ተግባራት ናቸው። እነዚህ የነውር ተግባራት ደግሞ በፈጣሪም በምድርም የተወገዙ ተግባራት ናቸው። የህሊና መቆሸሽ የሚፈጥራቸው ኖሮችም ናቸው። የንጉሱም የፋሽስታዊ ደርግና ወያኔ ሁሉም ዛሬ ሀገራችንና ዜጎቿ ለደረሱበት ስቃይና መከራ እንደየወቅቱ በፈጸሟቸው የነውር ተግባራቶቻቸው ተጠያቂዎች ናቸው። ይህንን ሁኔታ ግን የሁሉም ወገኖችና ጋሻ ጃግሬዎች ባለሟሎች ማመንና መቀበል ተስኗቸው ነውረኛ ተግባራቶቻቸው ሁሉን መካድ ከፈጸሙት የተግባር ነውር ይልቅ መዋሸታቸውና መካዳቸው ደግሞ የነውር ነውር መሆኑን የበለጠ እንዲጎላ ያደርጋል። ይግረማችሁ ይድነቃችሁ ብለው የፖለቲካ ነውር ተግባራት ባንደበት ተኳኩሎና ተቀባብተው ስለቀረቡ ነውራቸው የሚጸዳ ወይም የሚጠፋ እየመሰላቸው እርስ በርሳቸው እኔ ይሻል እኔ የበልጥ ከሚለው ውድድር ውስጥ እየገቡ ሲዘላብዱ መስማት የተለመደ እየሆነ መጥቷል። ዛሬ የፋሽስታዊ ደርግ አገልጋዮችና ባለሟሎች በሀገርና በሕዝብ ላይ የፈጸሟቸው ግፍና በደሎች የተረሱ እየመሰላቸው እኛ ከወያኔ እንሻል ነበር ሲሉ ይደመጣሉ። በሌላ በኩል ደግሞ የወያኔው ባለሟሎችና ጋሻ ጃግሬዎች እኛና ደርግ ምን አገናኝቶን እኛ ከወታደራዊ ደርግ በእጅጉ የተሻለንና የበለጠን ምርጦች ነን ሲሉ ይደመጣሉ። የፋሽስታዊ ደርግ አገልጋዮቹን ከወያኔ ይሻሉ ነበርን? ከወያኔ እንሻል ነበር ሲሉስ እውን ከህሊናቸው ጋር ናቸው የሚል ጥያቄ መነሳቱ የማይቀር ነው። ዘረኛው ወያኔና አገልጋዮቹስ ከፋሽስታዊ ደርግ የተለየ ለኢትዮጵያውያን ምን ያመጣችሁት የተለየ ነገር አለ? ሁንስ ከፋሽስታዊ ደርግ ወያኔዎች ይሻላሉን? ሁለቱም ስርዓቶች ህሊና ቢሶችና ነውረኞች ስለሆኑ ውድድሩ የየራሳቸው እንጂ የኢትዮጵያ ህዝብ አይደለም። ምርጫው የኢትዮጵያ ህዝብ ቢሆንማ ምላሹ ከዝንጀሮ ቆንጆ ምን ይመራርጡ ይሆን ነበር ምላሹ። እውነታውም የሚያረጋግጠው ይህንኑ በወያኔና ፋሽስታዊ ደርግ መካከል የጎላ ልዩነት አለመኖርን ነው። ወያኔና ፋሽስታዊ ደርግ እንደ ቡድን እንዲሁም የፋሽስታዊ ደርግ መንግስቱ አለማርያምና የወያኔው መለስ ዜናዊ መካከል በግለሰብናቸው ላይ ልዩነት አይታይባቸውም፣ አልታየባቸውም። ገዳዮች አራጆች፣ ጨፍጫፊዎች፣ ጨካኞች፣ ውሸታሞች፣ ኖረኞች ወዘተ ናቸው። እነዚህ ባህሪያት ደግሞ ያምባገነንነትን መገለጫ ባህሪያት ናቸውና ሁለቱም በጋራ ይጓራዋቸዋል። ፋሽስታዊ ደርግንና ወያኔን ከግል ስብዕናቸው ይልቅ ወደ ስልጣን የመጡባቸው ጊዜያቶችና በየዘመናቸው የተከሰቱ ዓለም አቀፋዊ ሁኔታዎች በስልቶቻቸውና ዘዴዎቻቸው ላይ ልዩነት ያላቸው እንዲመስል ያደርጋቸው መሆኑን ማጤንና መመርመር ይጠቅማል። መንግስቱ የቀዝቃዛው ዓለም ጦርነት ዘመን የፈጠረው ፋሽት ነበር። መንግስቱ በዚህ ዘመን የተፈጠረ በመሆኑ የግል ስብዕናው የፈቀደለትን ሁሉ በአደባባይ ፈጽሟል። የፍየል ወጠጤን እያግራራ በአደባባይ ዜጎችን ጨፍጭፏል። አንድ ትውልድ ሙሉ ፈጅቷል። መናገር፣ መጻፍ፣ ማንበብ፣ መሰብሰብ፣ መቃወም፣ መሰለፍ በአዋጅ አግዷል፣ ከልክሏል። ወጣቶችን የፍጥኝ አስሮ በጀርባቸው ላይ ድንጋይ አስሮ ከነህይወታቸው በሊማሊሞ ገደል ወርውሯል። በጊቤ ወንዝ እንዲጣሉ አድርጓል። እናት በልጁ አስክሬን ላይ እንድትዘፍን አስገድዷል። በስር ለማመን የሚያዳግቱ ግን የተደረጉ የስቅየት ተግባራትን ፈጽሟል። በኢትዮጵያ ትቅደም ስም የዜጎችን ሰብአዊ ክብር ገሷል። መንግስቱ ፋሽስታዊ ስብዕናውን ለማጭበርበሪያነት እንዲጠቀም የሻቢያ የወያኔና ሌሎች ጎጠኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት ሆኖ መቆምና መነሳት እንደ ለም መሬት ሆነው የጠቀሙ መሆናቸውን በአጽንኦት መረዳትና መመርመር ይገባል። መለስ ዜናዊ ወያኔን እየመራ ከስልጣን የተፈናጠጠው ከቀዝቃዛው የዓለም ጦርነት በኋላ ዓለም በአሜሪካ ብቸኛ ልዕለ ኃያላን እየተገዛች በነበረበት ዘመን ነበር። መለስ ወደ ስልጣን የመጣው ያን በአሜሪካን ሌሎች የምዕራብ አገራት ድጋፍና መወጣጫ መሰላልነትን ተጠቅሞ ነበር። መለስ ለስልጣን ላበቁት የምዕራብ አገራት ዲሞክራሲያዊ መስሎ ለመታየት የዲሞክራሲ ካባ ማጥለቅ ነበረበት። እንደ ፋሽስታዊ ደርግ በአደባባይ የፍየል ወጠጤን አቅራርቶ ከመግደልን መቆጠብና ማስመሰል ነበረበት። ጨለማን ተገን ማድረግ ነበረበት። ግድያና ጭፍጨፋ ለመለስ ዜናዊ የግል ስብዕና መገለጫው ስለነበር ዜጎችን በስውር ጨፍጭፏል። ኢትዮጵያንን ከነህይወታቸው እንደ መንግስቱ ወደ ገደል እንዲጣሉ አድርጓል። ባሰቦት፣ በወተር፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ ወዘተ የተፈጸሙ የስውር የጭፍጨፋ ተግባራቶች ሲሆኑ ዛሬ ዛሬማ ልክ እንደ ፋሽስታዊ ደርግ በአደባባይ እየፈጸመው ይገኛል። ስለዚህ ወያኔም ሆነ ፋሽስታዊ ደርግ ለኢትዮጵያ ሕዝብ የማይመረጡ ጸያፍ ስርዓቶች ናቸው። ግድያ፣ አፈና፣ እስራት፣ ጅምላ ግድያ፣ ጭካኔ፣ ውሸት፣ ዝርፊያ ወዘተ ሁሉ የግል ስብዕናቸውና የአምባገነንነት መገለጫ የጋራ ባህሪዎቻቸው ናቸውና ያመሳስሏቸዋል። ወያኔ ኢትዮጵያን በጎሳ አጥር መከለሉ፣ መከፋፈሉ፣ በአደባባይ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ መቆሙ፣ ተግባራቶቹና ዓላማዎቹ በአደባባይ መታየታቸው ፋሽስታዊ ደርግ ከወያኔ የተሻለ የሚመስላቸው የፖለቲካ የዋሃን መኖራቸው አይካድም። ትልቅ ስህተት ነው። የፋሽስታዊ ደርግ ስውር ጸረ ኢትዮጵያዊነትና ጸረ ኢትዮጵያዊ ተግባርና ዓላማ ነበረው። ይህ የድንቁርና ነውረኛ ተግባሩ ዛሬ ጸረ ኢትዮጵያዊነትን ተግባራና ዓላማን እያቀራሩ ወደ መትረግ መጥተው ሕገ መንግሥት ቀርጸው እንዲያጠፉ ማን ሁኔታውን አመቻቸላቸው ብሎ መጠየቅ ብልህነት ነው። የፋሽስታዊ ደርግ ወያኔዎች ዛሬ ደርግና እኛ ምን አገናኝቶን? ልዩነታችን የሰማይና የምድር ያህል የተራራቀ ነው። እኛ ዲሞክራቶች ነን፣ የፖለቲካ ባህል ለኢትዮጵያ እያስተዋወቅን ወዘተ እያሉ ያቀራሩብናል ወያኔዎች። ለመሆኑ የፖለቲካ ባህል ምንድን ነው? እውን የፖለቲካ ባህል በሀገራችን አለ ወይ ወዘተ ለሚሉ ጉዳዮች ላይ ቀጣይ ጽሑፌን በሚቀጥለው ፕሮግራም አደርስላችኋለሁ። ደግሶ ጉልማ፣ አዲስ አበባ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ራዲዮ እንዲሁም ለኢትዮጵያ ሕዝብ። በዚህ በፍኖተ ራዲዮ በተለያዩ ወቅቶች ከቀረቡት ትንታኔዎች አንዱ የህዝባዊ ትግል ምንነት ላይ የተሰጡ ትንታኔዎች ናቸው። ህዝባዊ ትግል በሀገር ህልውናና በህዝብ ጥቅምና ፍላጎት ላይ የተመሰረተ ሊሆን የግድ ነው። ሀገርና ህዝብ የህዝባዊ ትግል ደምና አጥንት ድርና ማግ ናቸው። የህዝባዊ ትግል እስትንፋሱ ሀቅ ነው። ከሀቅ የተፋታ ሁሉ በህዝባዊ ትግል ሊጠራ አይቻለውም። ህዝባዊ ትግል ጉረኝነትን፣ አድመኝነትን፣ ቆርጦ ቀጥልነትን፣ ወሽካታነትን፣ ዘራፊነትን፣ አጉራ ዘለልነትን ይጸናወታል። كهزب تكمن ناف اللاغو توجي يهونا فلو يهزباوي تقل تلاتنجي وداج عيبالو يهزباوي تقل موترو انكساك عشو تنكساك عشو مكاريو زراريو تماكاريو تمكاريو للا عنداج باد يهونا حايل سايهون راسو هزبنو انيان يهتوبيا هزبن تقل لمرا لمكربتنا لذكربت مولو سلطاني اللو يهتوبيا هزب بچانو የኢትዮጵያ ህዝብ ሀገሩን ከተቃጣበት ማት ለማዳን የተጫነበትን የዘረኛ ቀንበር ከተከሻው ጥሎ አድቆ ትቢያ ለማድረግ ራሱ ይታገላል እንጂ የሞግዚ ታጋይ አያሻው በኢትዮጵያ ህዝብ ትግል ጉዞ ላይ በርካታ የትግሉን ቅፋቶችና ትግሉን አዋኪ የሆኑ ሁኔታዎች ተከስተዋል አንዳንዶች በህዝባዊ ትግል ስም የግል ሀብታቸውን ሲያካብቱ ይታያል ሌሎች ደግሞ ህዝባዊ ትግሉን በተመለከተ የሚማከሩት ከኢትዮጵያ ህዝብ ጋር ሳይሆን ከባዕዳን ኃይሎች ጋር ነው። ምክርና እርዳታ የሚቀበሉት ከሀገራችን ደመኛ ጠላቶች ነው። የኤርትራው አምባገነን ሺ ጊዜ ንሳ ቢገባ እንኳን ለኢትዮጵያ በጎ ያስባል ማለት ሀገርን መግደል ለመሆኑ በስፋትና በጥልቀት የተገለጸ ጉዳይ ሆኖ ሳለ አንዳንዶች የትግል መመሪያ ስልት የሚቀበሉት ከዚህ ጉድ መሆኑ አነጋጋሪ ብቻ ሳይሆን አሳዛኝ መሆኑ ደጋግሞ ማንሳቱ የሚበጅ በመሆኑ እናነሳዋለን። ከሁሉም በላይ ከ26 ዓመታት ለውጥ አምጪው የኢትዮጵያ ህዝብ ወደ ጎን ተገፍትሮ ህልውናው ለአሜሪካና ለአውሮፓ መቸብቸቡ አሳዛኝ ሆኗል። እንደ ጀርመንና እንግሊዝ የመሳሰሉ የአውሮፓ ሀገራት የውያኔን ፖሊሲና የስለላ መዋቅር በስልጣናና በቁሳቁስ አቅርቦት ያደራጁና ያጠናከሩ መሆናቸው እየታወቀ በውያኔ ላይ ተጽዕኖ ያሳድራሉ ብሎ ቅዠት እንጂ ሌላ ምን ሊባል ይችላል? አሜሪካ አዲስ ፕሬዝዳንት በተሰየመ ቁጥር በኢትዮጵያ ሁኔታ አዲስ ወይም ወያኔን ሊያስወግድ የሚችል ሁኔታ እንደሚፈጠር ራሳቸውን አታለው ሌላውንም ለመሸጥ የሚስማሙ በፖለቲካ ድርጅት ስም ቁማር የሚቆምሩ በስተዋል። ከጥንት ጀምረን እኛ እንዳነበብነውና እንደተረዳነው አሜሪካ ዲሞክራሲን አዋላጅ ሳትሆን ዲሞክራሲን አጨንጋፊ ናት። አሜሪካ ያገዛዝ ለውጥ የሚል አጉል የሆነና ህዝብ ያልመከረበት የመንግስት ግልበጣዎችን ያካሄደች ውጤቱ ግን የህዝብ ልቂትና የሀገር መፈራረስ እንደሆነ እየታየ ነው። አሜሪካ አፍጋኒስታንን በጥብጣ ማባሪያ የለሽ ቁርሾ እንዲፈጠር በማድረግ ሰላም ከአፍጋኒስታን ሰማይ እንዲርቅ አድርጋለች። ኢራቅም ውሎ የጠፋባት የእርስ በርስ ፍልሚያ ውስጥ ገብታለች። ለዘመናት የተገነቡ የሶሪያ ከተሞች አፈር ትቢያ ሆነዋል። ለሶሪያ ህጻናት ሴቶች አረጋውያን ወጣቶች ጎልማሶች ስደት ተጠያቂዋ አሜሪካ ናት። ሳውዲን ተጠቅማ የመንን ወደ ጦርነት አውድማነት የቀየረችው እርሷ አሜሪካ ናት። ራሱ የአሜሪካ መንግስት የጥቂት ግዙፍ ኩባንያዎችን ጥቅም ለማስከበር የቆመ እንጂ የብዙሃኑን የአሜሪካ ህዝብ ጥቅም ለማስከበርና ለማስጠበቅ የቆመ አለመሆኑ የሚታወቅ በመሆኑ አሜሪካ የኢትዮጵያ ህዝብ ሀገሩን ሉዓላዊነት ለማስጠበቅ የተዘረፈውን መብቱን ለማስከበር የሚያደርገውን ትግል ትደግፋለች ብሎ መጠበቅ ጉምን በጅ እንደመስገን ያለ የቁም ቅዠት ነው እላለሁ። እዚህ ሀገር ቤት የህዝብን ድምጽ ከማዳመጥ የአሜሪካንና የእንግሊዝ አምባሳደሮችን ተዛዝ የሚያስፈጽሙ የተቋሚ መሪ የሆኑ ፕሮፌሰሮችን እያየው ታዝቤ ዝም አላልኩም እርግማኔንም አርጀባቸዋለሁ። በሞግዚት ጀርባ ተንጠልጥሎ የሚካሄድ ትግል ሳይሆን የህዝባዊ ትግል ማጅራት መቺነት ነው። አሜሪካ ሞኑ ሸሪኮቿ በኢትዮጵያ ዲሞክራሲያዊ ስርዓት እንዲሰፍን ሳይሆን ለነሱ አገልጋይ የሆነ አንዳች ቡድን ስልጣን ላይ እንዲቀመጥ ለመሆኑ በበኩሌ አልጠራጠርም። በኢትዮጵያ ህልውና ከባለቤቱ ከኢትዮጵያ ህዝብ በላይ ስልጣንና ኃላፊነት ያለው የለም። የፖለቲካ ድርጅቶች ሚናቸው የህዝብን ጥያቄና ፍላጎት እያደመጡና እያጤኑ መጓዝ እንጂ የራሳቸውን ፍላጎት በህዝብ ላይ የመጫን ፍላጎት ያዙ ሁሉ ህዝባዊውን ትግል ይጎዳሉ እላለሁ። የኢትዮጵያ ህዝብ በሀቅ ለሀገሩና ለወገኑ የሚታገሉ እንደ ኢሃፓ የመሳሰሉ ድርጅቶችን አጥርቶ ያውቃል። የ25 አመታት ውዥንብር በቃ ተብሎ አደናጋሪዎችን ገለል በሉ ማለት የግድ ነው። የትግል ለምድ የለበሱ ታጋዮች እንደ ጉድ እየፈሉ መሆኑን እያየሁ ነው። ትግሉን መረበሽ በሌላና በግልጽ አነጋገር ወያኔን መጥቀም ነውና ሊወገዝ የግድ ይሆናል። የትግሉ ባለቤትና የትግሉ አንቀሳቃሽ የኢትዮጵያ ህዝብ ትግልን እየበጠበጡ ለሚያደፈርሱት ሁሉ በትግሉ ምላሽ እየሰጠ ነው። የበግለም የለበሱ የስም ታጋዮች ሁሉ ጊዜ እየገፋ በሄደ ቁጥር ያጠለቁት የበግለምድ ተበሳስኮ ይወልቅና ተኩላነታቸው ይጋለጣል። ህዝባዊ ትግሉ ያቸንፋል። ታዬ ቶላ ነኝ ከጎላ ሚካኤል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ ዝግጅት ክፍል። አንድ ብዙ ጊዜ የሚያናደኝና የሚገርመኝን ጉዳይ ላንሳ። ሙስናና ወያኔን ነጣጥለው የሚያዩ ሰዎች አንድም ያጠለቁት መነጽር የተበላሸ ሊሆን ይችላል፣ በሌላ በኩልም የሚያዩት ባይናቸው ሳይሆን ጎዳቸው መሆን አለበት ላለው። ወያኔ ማለት ሙስና፣ ዘራፊ፣ ሌባ፣ አጭበርባሪ፣ ቀጣፊ፣ ደመጣጭ፣ የተሰቦ በሽታ፣ ነቀርሳ ማለት ነው። ይህን ቁንጮ ወያኔዎችም ነገር ያሳመሩ የመሰላቸው በተለያዩ ጊዜያት ገምተናል፣ በስብሰናል፣ ጠንብተናል እያሉ ካሉት ጋር በቀጥታ ቢመሳሰልም በተግባራዊ ትርጉሙ ግን የተለየ መሆኑን ገልጻለሁ። ዛሬ ህፃናት ሳይቀሩ አፋቸውን ከሚፈቱባቸው ቃላት መሃል ወያኔና ሙስና ይገኙባቸዋል። ማንም ህፃን ቢጠየቅ ያሳቅ ማማ ወያኔ ማለት ሙስና፣ ሙስና ማለት ደግሞ ወያኔ እንደሆነ ፍርጥም ብሎ ያስረዳል። በግልጽ አነጋገር ዛሬ ኢትዮጵያን ይገዛ ያለው ዘረኛ ቡድን የሌቦች የሀገርና የህዝብን ማጅራት የሚመቱን ማጅራት መቾች አንገዛዝ ነው። በአንድ ሀገር ውስጥ ጥቂቶች በአንድ ጀንበር በሚሊዮን የሚቆጠር ብር ቆጣሪው ሲሆኑ ህልቆ መሳፍርቱ ህዝብ ከቀን ወደ ቀን ከደህነት ወለል በታች እየወረደ የሚደበት ሁኔታ ሲከሰት ምስጢሩ ሌብነት፣ ዘራፊነት፣ መልቲነት መሆኑን ማንም የሚያጣው አይሆንም። ወያኔዎች ይሄ አልበቃ ብሏቸው ለመጦሪያቸውና ለዘር ማንዘራቸው ከ25 እስከ 30 ሚሊዮን ብር ወጪ በማድረግ በ3000 ካሬ ሜትር ላይ ልዩ የሚባሉ መኖሪያዎችን እያስገነቡ መሆናቸውን እያበገነን ያለ ጉዳይ ነው። ለወያኔ ሚኒስትሮች፣ የጦር መኮንኖች፣ ለከፍተኛ ፖሊሶች፣ ለጸጥታ ሰራተኞች፣ በአጠቃላይ ለተለያዩ ሹሞች ለእያንዳንዳቸው 3 እጅግ ዘመናዊ የሆኑ መኪናዎች ተመድበውላቸዋል። አንዱ ለራሳቸው ሲሆን ሁለቱ ለሚስቶቻቸውና ለልጆቻቸው መሆናቸውን ብዙዎች ያውቁታል የሚል ግምት አለኝ። ከነዚህ መኪናዎች ውስጥ አንዱ ዋጋው እጅግ በጣም ውድ መሆኑ የሚነገርለት ጃፓን ሰራሽ የሆነው ቶዮታ V8 መሆኑ የሚታወቅ ነው። ጥቂት የማይባሉ የወያኔ ቱባዎች በግላቸው አዘው በመንግስት ገንዘብ የገቡላቸው እጅግ ዘመናዊ የሚባሉ መኪናዎች አመት ሳይሞላቸው ለጥገና ቆመው መለዋወጫ አገር ውስጥ ሊገኝላቸው ባለመቻሉ ከጥቅም ውጪ እየሆኑ እንደሆነ በአዲስ አበባ ውስጥ ባሉ ጋራዦች ተዘዋውሬ አይቼ ታዝቤያለሁ። ለዚህ አይነቱ ጥፋት ተጠያቂው ማን ነው የሚል ጥያቄ ላለው መልሱ ወያኔና ወያኔ ብቻ ነው። ግን ሌባ ሌባን አይጠይቅምና የዚህ የጉስቁሉ የረሃብተኛው ህዝብ ሀብት እንዲህ በወሮበላ ገዥዎች እየተዘገነ ለእሳትና ለንፋስ መጫወቻ እየሆነ ነው። ድሃው መሰረታዊ የሆነ የመታከም መብቱ ወያኔና ለወያኔ አደሩ አፈጮላዎች ተነጥቋል። መድኃኒትም የለም፣ ህክምና ማግኘትም ቅንጦት እየሆነ ነው። አብዛኛዎቹ በመንግስትና በህዝብ ትምህርት ቤቶች የሚማሩ ህፃናት በጠንና በረሃብ መማሪያ ክፍል ውስጥ ተዝለፍልፈው ሲወልቁ ማየት በዚህ ትምህርት ቤት ውስጥ ለሚያስተምሩ መምህራን የቀን ተቀን ጉዳይ እየሆነ መምጣቱን ተረድቻለሁ። በሌላኛው አንጻር ደግሞ ለወያኔ ሚኒስትሮችና ሹማምንት ልጆች ምሳ የሚወሰድላቸው በከተማ ውስጥ አሉ ከሚባሉት ትልልቅ ሆቴሎች ወይም ምግብ ቤቶች ሲሆን ወጪ የሚደረገው ከመስሪያ ቤቱ በጀት መሆኑ እጅግ መራር ሀቅ ነው። ለዘረፋ እንዲመች ብቻ በማሰብ የቢሮ ዕቃዎች፣ ጠረጴዛዎች፣ ወንበሮች፣ ሰንዱቆች የመሳሰሉት ሁሉ እዚሁ ሀገር ውስጥ መስራት እየቻሉ ከቀበሌ እስከ ሚኒስትር ጽፈት ቤት ድረስ ላሉት የሚገዙት ከውጭ ነው። እነዚህ ከውጭ ተገዝተው የሚመጡ ቁሳቁሶች እድሜያቸው አጭር በመሆኑ በየመስሪያ ቤቱ ተሰባብረው ተከምረው ከጥቅም ውጪ ሲሆኑ ይታያሉ። እንዲህ አይን ያወጣ ዝርፊያ ማካሄድ ያስፈልገው እነዚህን እቃዎች አስመጪ ድርጅቶቹ የወያኔ ቱባዎች የንግድ ድርጅቶች በመሆናቸውና ምንም አይነት የቀረጥ ክፍያ ሳይከፍሉ ማስገባት ስለሚችሉ አገር ውስጥ ካሉ አምራቾች እንዲገዛ መመሪያው ቢያዝም ይህንን በመጣስ እየተፈጸሙ መሆናቸውን መረዳት ይችላል። ታዲያ ከዚህ በላይ ምን ሌብነት አለ? ወያኔዎች ትምርት ቤቶች የጤና ተቋማት ሆቴሎች ክሊኒኮች አስመጭና ላኪ ድርጅቶች መራኒት ቤቶች ፋብሪካዎች የሚከራዩ ህንጻዎች ወዘተ ባለቤቶች የሆኑ ሲሆን ከድርጅቶቻቸው መከፈል የሚገባውን ግብር በማጭበርበር አይከፍሉም ያብዛኛዎቹ ልጆች ባስመጭነት ንግድ ውስጥ ተሰማርተዋል ይህ ማለት ቀረጥ ሳይከፍሉ ሸቀጥ ማስገባት ብቻ ሳይሆን አደንዛዥ እጾችንም በማዘዋወር ተግባር ላይ እየተሰማሩ ይነገራል እነዚህ ቱባ ወያኔዎች ውላጆች ውድ ማድናትንም ካለ ቀረጥ በአውሮፕላን እየጫኑ ወደ ውጭ ያወጡ ይሸጣሉ የወያኔ የጦር መኮንኖች ለአልሻባብና ለደቡብ ሱዳን አማጽያን ከግምጃ ቤት እያወጡ የጦር መሳሪያዎችን ይቸበችባሉ በግብረ ከፋዩ ህዝብ ስም በስንት መከራ አገር ውስጥ የገባ መራኒት ወያኔ መሪዎች ትዛዝ ከመጋዘን እየወጣ ደቡብ ሱዳንና ሶማሊያ ውስጥ በመተቸብ ገንዘብ እየሰበሰቡ መሆናቸውን ያደባባይ ምስጢር ነው እንዳዜብ መስፈን ያሉ ወድ የሀገርን ሰነዶችን ለአረቦችና ለቻይናዎች እየሸጡ መሆናቸው ይታወቃል አንዱ ይህን ጉዳይ የሚያመቻቸው ቀድሞ ሚኒስትር የነበረው ብርሃኑ አዲብሎ የሚባለውና ሌሎችም መሆናቸውን ባደረኩት ጥናት ተረድቻለሁ ስለዚህም ሙስናና ወያኔ የአንድ ሳንቲም ሁለት ገጽታዎች እንጂ የተለያዩ አይደሉም ወያኔን ማስወገድ ማለት ሙስናን ማስወገድ ማለት ነው በግልባጩ ሙስናን ማስወገድ ማለት ወያኔን ማስወገድ ማለት ነው ገንዘብ ለጊዜው ኃይል ቢመስልም ቋሚና ዘላቂ ኃይል ህዝብ ነውና የተባበረ የኢትዮጵያ ህዝብ ያሸንፋል ፍኖቶች በርቱልን እንወዳቸዋለን በማለት ደብዳቤያቸውን ያደረሱን አስቴር አ ከቦሌ ቡልቡላ ናቸው
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ለእናንተ ይሁን ዘንድ የዘወትር ምኞቴ ነው። ወድ ፍኖታዎች ኢትዮጵያን ለመበጣጣስና ለማፈራረስ ጊዜው ዛሬ ነው ያሉ የባዕድ ጣራቶቻችን እንደወያኔ ያሉ አገር በቀል ከይሲዎች በመራራት ላይ ይገኛሉ። ሁኔታው እንዲፈጠንላቸው ህዝብ እርስ በርሱ እንዲጫረስ የጎሳ የቋንቋ የሃይማኖት የብሔር ግጭቶችን ለመፍጠር ቢሯሯጡም ባንድነትና በወንድማማችነት እህትማማችነት ስር የተደደ ባህልና ትስስር ያለው የኢትዮጵያ ህዝብ ፈቃደኛ ሊሆንላቸው አልቻለም። በዚህ በኩል ሲከሽፈበት መከላከያ ኃይሉን እርስ በርስ ግጭቶችን መፈጸሚያና ማባባሻ መሳሪያ እያደረገው ይገኛል። የሶማሌ ልዩ መከላከያ ኃይል የተባለው በተዋሳኝ ወረዳዎች ባሌ ኦሮሞ ተወላጆች ላይ እየወሰደ ያለው እርምጃን መመልከት ይቻላል። የመከላከያ ኃይል የተባለው የታጠቀው መሳሪያ የሚከፈለው የወር ደመስ የሚታደሉት አልባሳቶች የኢትዮጵያ ህዝብ መሆኑን መረዳት እንዴት ተሳናቸው የሚል ጥያቄዎችን የሚያነሱ ወገኖች በርካቶች ናቸው። ደግሞስ እርግጥ ወያኔ በውስጣቸው የጥላቻ መርዝ እየረጨ ለጥፋት ተግባር ቢያሰማራቸውስ የሚገሏቸው ወጣቶች እህቶቻቸውና ወንድሞቻቸው መሆናቸውንስ እንዴት መረዳት የሚችል ህሊና ያጣሉ? የትም ሀገር መከላከያ ኃይል የህዝብ ልጅ ነው። ከህዝብ አብራክ የወጣ ነው። የመከላከያ ኃይል አገሩንና ህዝብን ከባዕድ ጥቃት ለመከላከል እንጂ መሳሪያውን ወደ ህዝብ አዝሮ ህዝብ ሊፈጅ አይደለም። የዚህ አይነት ተግባር በሞራልም በህግም ያስጠይቃል። እንደኔ እንደ ፍኖተ ዲሞክራሲ ያሉ ተቀባይነትና ተደማጭነት ያላቸው ሬዲዮኖች የሚከታተሉ ወገኖች ሁሉ በወታደር ውስጥ የተለያዩ ዘዴዎችን በመጠቀም መከላከያው ላይ የማስተማር የማሳወቅ ስራ መስራት አለባቸው የሚል እምነት አለኝ። መከላከያ ኃይሉም እስከመቼ በወያኔ የጥፋት ተልእኮ እየተሳተፉ እየተባበሩ መኖር ይችላሉ? የወቅቱ የመከላከያ አባላት ጥያቄ መሆን ያለበት የመከላከያ ኃይሉ ከወያኔ ጉረኖ መውጣት አለበት? በየጦር ካምፑ ያላችሁ የመከላከያ ጦር አባላት እርስ በርሳችሁ መነጋገር፣ መወያየት፣ ከወያኔ መረብ ውስጥ መውጫ ዘዴዎችን ማቀድ በተግባር በአሁኑ ጊዜ ትልቅ አገራዊና ህዝባዊ ግዳጅ ነው። በቡድን በቡድን እየሆኑ ከነትጥቅ መውጣት ይቻላል። የህዝብ ትግል ከሚካሄድባቸው ቦታዎች እንዴት መድረስ ይቻላል ለሚለው ጥያቄ የጋራ መፍትሄ መፈለግ ግድ ይላል። ራስንም በቡድን በማደራጀት የራስ ተቃውሞንም በተመቸ ቦታ ጀምሮ ወያኔን መፋለም ይቻላል። ለመደራጀት እንቅፋት የሚሆኑ የወያኔ ጆሮ ጠቢዎችን ማግለል አስፈላጊ ሆኖ ከተገኘም በእነሱም ላይ ተገቢውን እርምጃ መውሰድም ይጠይቃል። በኢትዮጵያ መከላከያ ጦር ውስጥ ያላችሁ ሁሉ ቀጣሪያችሁ ወያኔ ሳይሆን የኢትዮጵያ ህዝብ ነው። ደሞስ ከፋያችሁም የኢትዮጵያ ህዝብ ነው። ስለዚህ ታዛዥነታችሁም ሆነ ተከታታይነታችሁ በኢትዮጵያ ህዝብ እንጂ ለወያኔ እንዳልሆነ ተረዱት። ዘላለማዊ ወዳጅና አጋራችሁም የኢትዮጵያ ህዝብ እንጂ ወያኔ እንዳልሆነ በውል ልታጤኑትና ልትረዱት ይገባል። ወያኔ ዘላለማዊ አይደለም። ሁኔታው የተጠረበትና ቀን የዞረበት ለት ፊቱን አዙሮ ጥሏችሁ ሲፈረጥጥ እንደምችል ቀሪ ወገናችሁና አጋራችሁ የኢትዮጵያ ህዝብ መሆኑን ለአፍታ እንኳን መዘንጋት የለባችሁ። ከህዝብ ጎን መሰለፊያ ጊዜው አሁን ነው። የታጠቃችሁትን የጦር መሳሪያ አፈሙዝ ማዞር ያለባችሁ ወደ ህዝብ ሳይሆን ወደ ወያኔ መሆኛው ጊዜ ዛሬ ነው የሚል መልእክቴን አስተላልፉልኝ ሲሉ ክብረት ተገኝ ከድሬዳዋ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ውድ ፍኖቶች በሀገራችን ላይ እያንዣበቡ ያሉ የጥፋት ደመናዎች ከጊዜ ወደ ጊዜ አስፈሪና አስከፊ የሆኑ የመምጣታቸው ጉዳይ ለእናንተና ለኢትዮጵያ ህዝብ የተሰወሩ ጉዳዮች አይደሉም። ከበርካታ የሀገራችን አስከፊ አደጋዎች ውስጥ ወያኔ በፖሊሲ ደረጃ ቀርጾ ሀገርና ትውልድ ለመግደልና ለማጥፋት እንደ መሳሪያነት እየተጠቀመበት ያለው የትምርት ፖሊሲ ስለመሆኑ ብዙ ተብሎበታል። ወያኔ የትምርት ፖሊሲ ውድቀት መንስኤዎቹ በርካቶች ናቸው። ሆነ ተብሎ ለጥፋት ሲባል የቀረጸና ተክቶ የሚሰራበት መሆኑ በቀዳሚነት ተጠቃሽ ነው። የፖሊሲው አላማና ግብም በሰባዊ ለውጥ ላይ ያነጣጠረ ሳይሆን በቁሳዊ ሀብት ላይ ብቻ ያነጣጠረ መሆኑም ሌላው የጥፋት መሳሪያ መሆኑን ገላጭ ማስረጃ ነው። የፖሊሲው ትውልድ ገዳይነትና መካን መሆኑ በሂደት እየተረጋገጠ ሲሄድ ለመለወጥ ወይም ለማስተካከል የሚደረግ ጥረትና ፍላጎት ወያኔ ማሳየት አለመቻሉም ሌላው እየታወቀ ሆን ተብሎ የሚሰራ ሴራ መሆኑን ጠቋሚ ማረጋገጫ ነው። የትምህርት አስተዳደር በፖለቲካ ሹመኞች መወረር፣ የመምህራን ስልጠና በፖለቲካ ግቦች ላይ ብቻ የታጠረ መሆን፣ የመምህራን የአካዳሚክ ነጻነት በትምህርት ተቋሞች የተገፈፈ መሆን፣ የትምህርቱ የምዘና ስርዓት ከስነ ትምህርቱ ዘዴዎች ያፈነገጠ መሆኑ ወዘተ በሀገራችን የትምህርት ስርዓት ላይ በወያኔ ከተቃጡ አጥፊ ተግባራት ውስጥ ተጠቃሾች ናቸው። በዚህ ደብዳቤ ትንሽ እምላችሁ ስለ ሀገራችን የትምህርት ምዘና ስርዓት ላይ ያተኮረ ይሆናል። ለዚህም እንዳብነት ማነሳቸው ከአመት ወደ አመት መፍትሄ አልባ የሆኑ ስለሄዱት የ10ኛና የ12ኛ ክፍሎች ብሔራዊ ፈተናዎች ተብዬ ይሆናል። በቅድሚያ የፈተናዎቹ አዘጋጆችና አሰጣጥ የባቄላ ወፍጮ የሆነ መምጣቱን የ2008 ዓ.ም ምረት የ12ኛ ክፍል ፈተና ዝርፊያና ስርቆሽ ለአብነት መጥቀስ ይቻላል። ሌላው እነዚህ ፈተናዎች በስም ብሔራዊ ፈተናዎች ይባሉ እንጂ በተግባር የክልል ፈተናዎች ይሆኑ መጥቷል። ፈተናዎቹን የሚያሰራጩት የሚፈትኑት የክልል ሹመኞች ናቸው። ከዚህ ላይ ፈተና የተፈታኞች መለያ መሆኑ ይቀርና የክልሎች መፎካከሪያና ወገንተኝነት ማሳያ መድረክ እየሆነ መምጣቱን ልብ ይሏል። ሁሉ ነገር በጎጥ ቁና በሚሰፈርበት ሀገር ብሔራዊ ፈተና ለብሔራዊ ጥቅም ይውላል ማለት ዘበት ነው። በሁለተኛ ደረጃ ዘመኑ ዛሬ የወያኔና የቱጃሮቹ ዘመን ነው። የወያኔ ቱጃሮች በትምህርት ላይ እየሰሩ መሆናቸው እውነት ነው። ለነዚህ ደንቆሮ ቱጃሮች ትምህርት ዜጋ መቅረጫ ሳይሆን ጥቅም አጋበሻ መሆኑን ጋድ እየታየ ነው። በዚህም ዛሬ በ10ኛና 12ኛ ክፍል ብሔራዊ ፈተናዎች ተጠቃሚ የሆኑትና እየሆኑ ያሉት የነዚህ ቱጃር ልጆች መሆናቸው የማይካድ እውነት ነው። ከሚፈተኑ ተማሪዎች 100 ከመቶ አሳላፊዎች እነዚህ የግል ትምህርት ቤቶች ናቸው። የማለፋቸው ምስጢር ደግሞ የተሻለ ትምህርት በመስጠታቸው ሳይሆን ትምህርት ቤቶቹ ተማሪዎቻቸውን በቡድን እያደራጁ በኩረጃ ተግባር ላይ ስለሚያሰለጥኗቸው ብቻ ነው። እዚህ አይነቱ እኩይ ተግባር በሚደናይቱ አዲስ አበባ ለ2009 ዓመተ ምህረት ብሔራዊ ፈተናዎች ኩረጃን የሚያበረታቱና የሚያደራጁ ሁኔታዎች ኮዲው እየተከናወኑ ይገኛል። ድሮ የምናቀው ተፈታኝ ተማሪዎች በራስ መተማመን እንዲሰርጽባቸው የስነ ልቦና ዝግጅታቸው እንዲጎለብት የተሻለ አጥንተው የተሻለ ዘዴን ተጠቅመው ለፈተና እንዲዘጋጁ ነበር። ይኸው ዛሬ ግን እየተመለከትንን ያለነው የቡድንና የግል ኩረጃ ተግባራት እንዴት እንደሚፈጸሙ የሚሰጡ ስልጠናዎችን በየትምህርት ቤቱ የሚሰራ መሆኑን ከልጆቻችን መስማታችን እኛ ባይናችን መመልከታችን እያሳዘነንም እያሳፈረንም ነው። ወዘሮ አለሚቱ ገሰሰ ካየትና
ለዛሬ ፕሮግራማችን የመጨረሻውን ደብዳቤ የላኩልን ለማደም ሴ ከሜልቡርን አውስትራሊያ ናቸው። ሰላም ፍሎታዎች ጉድ የሙላት አገር ሆነችና ኢትዮጵያ ግፍን መታዘብ እጣችን ሆኖ ቆየ። ለንጉሳዊ ቤተሰብ ንብረታችን ያሉት ሲመለስላቸውና አገር ሲገቡ ያንን ስርዓት የታገሉት ጀግኖች በስውር ተገልለዋል። ወደ አገር እንዳይገቡም ታግደዋል። ስንቱ አገር ወዳድ ስደተኛ ሲያርፍ አገር ገብቶ እንዳይቀበር ሲታገድ ስንቱን ወጣት የፈጀው የቀይ ሽብር ወንጀለኛ በክብር ስላሴ ይቀበራል። መለሰም በዚያው ተቀበረ ስለሚባል ቤተክርስቲያኑ የነፍሰ ገዳይ ወንጀለኞች ማረፊያ እየሆነ ነው ብንል ተገቢ ነው። ጉዳይ ሰማው ጆሮ ሲሉ ለማደምሴ ከሜልቡርን አውስትራሊያ ደብዳቤያቸውን አጠናቀዋል። እኛም የዛሬ የደብዳቤዎች አምድ ዝግጅታችን በዚሁ እናጠናቀቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት። Oh,